ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡት መሰናዶዎች መካከል
እና የኢትዮጵያ የሙዚቃ ትምህርት ቤት እንዲጀመር ከማድረግም አንጻር ትልልቅ ስራዎችን የሙዚቃ ኢንዱስትሪውን በህትመትም በማስተዋወቅ ትልቅ አሻራ ጥለው ያለፉ ማህበረሰቦች ናቸው ተብሎ ይታመናል። እና
ከዘመናት በፊት ከዘር ፍጅት አምልጠው በኢትዮጵያ ከተጠለሉ ህዝቦች መካከል አርመኖች ይገኛሉ። ዛሬ ምሽት እንደ ሀገራቸው በሚቆጥሯት ኢትዮጵያ ስለተውት አሻራ በጥቂቱ እነግራችኋለን።
ለ11 ዙር ስልጠና ተሰጥቷል። ለ20 ሰልጣኝ ማለት ነው። ይሄ እንደ ሀገር አቀፍ እቅድ ተይዟል። 2000 በያጆችን ማፍራት በአይሶ ስታንዳርድ ማለት ነው።
የወጣትነት ኃይላቸውን ለፈጠራና መልካም ግብር የሚያውሉ ኢትዮጵያውያንን የማስተዋወቅ ልምዳችንን ቀጥለን ዛሬ ምሽት በደቡብ ኢትዮጵያ የአርሶ አደሮችን ህይወት እየደገፈ ካለ ወጣት ጋር እናመሻለን። እኚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራል። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። ኤደን ገረመው
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናምሽታችኋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ከአሜሪካ የምስራቅ አፍሪካ ልዩ ልዑክ ጄፍሪ ፌልትማን ጋር ተወያዩ። በውይይታቸው ወቅት ከአሸባሪ ህወሓት ጋር የሚደረገው ጦርነት ለሚቆምበት መንገድ የአሜሪካ ሀሳብ ምን እንደሆነ በልዩ ልዑኩ በኩል መነሳቱን እንዲሁም ምክትል ጠቅላይ ሚኒስትር ደመቀም የኢትዮጵያን አቋም ማስረዳታቸውን የመንግስት ኮሚኒኬሽን አገልግሎትን ጠቅሶ የኢትዮጵያ ወቅታዊ ሁኔታ መረጃ ማጣሪያ የፌስቡክ ገጽ አስታውቋል። በውይይታቸው ወቅት በኮምቦልቻና በላሊበላ ለሰብአዊ እርዳታ የሚውሉ በረራዎች መፈቀዳቸውን አቶ ደመቀ የገለጹ ሲሆን ወደ ትግራይም 369 እርዳታ የጫኑ መኪናዎች እንዲገቡ መፈቀዱን ምክትል ጠቅላይ ሚኒስትር ደመቀ መኮንን ለልዩ ልዑኩ መግለጻቸውም ተነግሯል። በተለያዩ የኢትዮጵያ ክልሎች የሚገኙ የአሜሪካ ዜጎችን ሁኔታን በተመለከተም ሁለቱ ባለስልጣናት ውይይት ማድረጋቸውን የኢትዮጵያ ወቅታዊ ሁኔታ መረጃ ማጣሪያ የፌስቡክ ገጽ አስታውቋል። በሌላ የተያያዘ ዜና የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ ትላንት ከጋዜጠኞች ጋር በነበራቸው ቆይታ በኢትዮጵያ ከታሰሩት 11 የተባበሩት መንግስታት ድርጅት ሰራተኞች ውስጥ 6ቱ መፈታታቸውን ገልጸው ሌሎች 5 ሰራተኞችና የአንደኛቸው ልጅ በአዲስ አበባ አሁንም ድረስ እንደታሰሩ መሆኑን ተናግረዋል። በዚህ ወር መግቢያ ላይ 16 የሚሆኑ የተባበሩት መንግስታት ድርጅት ሰራተኞች ከነ ቤተሰቦቻቸው ታስረው እንደነበረ በመንግስታቱ ድርጅት መገለጹ ይታወሳል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር በኬንያ የነበራቸውን ጉብኝት ትላንት ጨርሰው ወደ ናይጄሪያ አቡጃ ያመሩ ሲሆን በዛም ከናይጄሪያው ፕሬዝዳንት ሙሐመዱ ቡሃሪ፣ ከውጭ ጉዳይ ሚኒስትር ጄፍሪ ኦነኒየማ፣ ከንግድና ኢንዱስትሪ ሚኒስትርና ከአምባሳደር መሪያም ካታምፕ ጋር ተገናኝተዋል። ሚኒስትሩ ከሀገሩ ምክትል ጠቅላይ ሚኒስትር የሚ ኦሲንባጆና ከናይጄሪያ የውጭ ጉዳይ ሚኒስትር ጄፍሪ ኦኒየማ ጋር በመሆን የ2.1 ቢሊዮን ዶላር የልማት ትብብር ስምምነት ላይ መድረሳቸውም ይፋ ተደርጓል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ዛሬ የአፍሪካ ጉዟቸው የመጨረሻ መዳረሻ ወደ ሆነችው ሴኔጋል ዳካርም ይጓዛሉ። የዩጋንዳ ባለስልጣናት ማክሰኞ ዕለት በዋና ከተማዋ በአጥፍቶ ጠፊ ለደረሰ የቦምብ ጥቃት አንድ ሙስሊም የሃይማኖት መሪን ጨምሮ 5 ሰዎችን ከጽንፈኛ ቡድን ጋር ቁርኝት አላቸው በማለት ገደሉ። 4ቱ ሰዎች በምዕራብ የሀገሪቱ ክፍል ዩጋንዳን ከኮንጎ በሚያዋስነው ድንበር አካባቢ ድንበሩን ተሻግረው ወደ ዩጋንዳ ሲገቡ የተገደሉ ሲሆን 5ኛውና የሙስሊም ሃይማኖት መሪ የሆኑት መሐመድ ኬሪቡ የተሰኙት ሰው ፖሊስ በዋና ከተማዋ ካምፓላ መኖሪያ ቤታቸውን ሲፈትሽ በተፈጠረ ግጭት እንደተገደሉ የካምፓላ ፖሊስ ቃል አቀባይ ፍሬድ ኤናንጋ ገልጸዋል። 2ኛው የሙስሊሞች መሪ የሆኑት ሱሌማን ኑሱምቡጋ ወጣት ሙስሊም ወንዶች ጽንፈኛ እንዲሆኑና ህቡ በሆነ ቡድን ውስጥ ተቀላቅለው ጥቃት እንዲያደርሱ በማበረታታት ወንጀል እየተፈለጉ ይገኛሉ። ፖሊስ ፍተሻ የጀመረው ማክሰኞ ዕለት 4 ንጹሃን ዜጎችን ባጠፉት በካምፓላ 2 ቦታዎች ላይ በተጣሉ የአጥፍቶ ጠፊዎች ቦምብ ጥቃት ምክንያት ነው። እስካሁን ድረስም 21 ተጠርጣሪዎች መያዛቸውን የካምፓላ የፖሊስ ቃል አቀባይ ኤናንጋ አስታውቀዋል። ማክሰኞ ዕለት ለተፈጸመው ጥቃት አይኤስ የተሰኘው እስላማዊ መንግስት ሲል ራሱን የሚጠራው የአሸባሪ ቡድን ኃላፊነቱን ወስዷል። አድማጮች ለአርብ ምሽት ያስኩላችሁ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
እንደገረመውን ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። አሁን ወደ ቀደመው መሰናዶ እንሻገር። በተለያዩ ምክንያቶች ሀገራቸውን ለቀው ባህር ተሻግረው ኢትዮጵያን መኖሪያ ካደረጉ ማህበረሰቦች መካከል አንዱ የአርመን ማህበረሰብ ነው። የአርመኖችና ኢትዮጵያን ዘመን የተሻገረ ወዳጅነት ባጭር ሰዓት ሊተረክ ባይቻልም ባልደረባችን አዲስ ቸኮል ግን በወፍ በረር የሚያስቃኘን መሰናዶ በመቀጠል ያሰማናል።
ባለፈው ሳምንት በኢትዮጵያ የአርመናያ ተልእኮ ፈጻሚ አርተማዝ ነዋሪያን በድሬዳዋ ጉብኝት አካሄደው ነበር። የጉብኝታቸው መነሻ በምስራቅ ኢትዮጵያ የአርመኖችን አሻራ ማሰስ ነበር። ካክሱም ዘመን ይጀምራል የሚባለው የኢትዮ አርመን ግንኙነት በወሎ ሐይቅ ከተማና በሰሜን ሸዋ አሁን ድረስ አርማንያ ተብላ በመተጠራው ስፍራ አሻራውን የተወ መሆኑን የሀገሪቱ አምባሳደር ይናገራሉ።
The first record about the interaction between Ethiopians and Armenians goes back to Aksumite.
በኢትዮጵያውያንና አርመንያውያን መካከል ስለነበረው ግንኙነት የሚያወሱት የመጀመሪያ መዛግብት ወደ አክሱም ዘመነ መንግስት ይመራሉ። ተጨባጭ የሆኑት ግንኙነቶች ግን የጀመሩት በ8ኛው ክፍለ ዘመን ነው። ካልተሳሳትኩ ሙስሊም ሀገራት ግብጽን በሚወሩበት ጊዜ በዛ የሚኖሩ አርመናውያን ከግብጽ ሸሽተው የአባይን ወንዝ ተሻግረው ደሴ አካባቢ በሚገኝ ሐይቅ ከተማ አርፈዋል። ቃሉ ከአርመንያ ጋር የተያያዘ ነው ማለት አይደለም። ሌላ ትኩረትን የሚስብ ማስረጃም አለ። በደብረ ሲናና ሸዋረቢት መካከል አርመን የምትባል የአርመን ማህበረሰብ መኖር የነበረች ትንሽ ከተማ አለች። በምስራቅ ኢትዮጵያ በድሬዳዋና ሐረር ከተሞች አካባቢውን በማዘመን ሂደት ውስጥ ተሳታፊ የነበሩ ነጋዴና መሐንዲስ አርመኖች ይኖሩ ነበረ። በአጠቃላይ በሀገሪቱ ማለት እንችላለን። ካልተሳሳትኩ በሐረር የሐር ጨርቅን ከሸጡ ወይንም ካመረቱ የመጀመሪያዎቹ ነጋዴዎች መካከልም ናቸው።
This part in the old country actually. And if I'm not mistaken also they were among the first traders who started, you know, selling silk or producing even silk in Harar and here.
አሁን ተያሻራቸውን ካሳረፉ የውጭ ዜጎች መካከል አርመኖች ይጠቀሳሉ። በድሬዳዋ ባህልና ቱሪዝም ቢሮ የባህልና ቅርስ ባለሙያው አቶ ገበየው ይናገራሉ።
ከሀገራቸው ሲመጡ በተለይም የተለያዩ የንግድ ክህሎትን እና በተለይም የሙዚቃ ኢንዱስትሪውን በአገራችን ውስጥ ከማሳደግ እና የኢትዮጵያ የሙዚቃ ትምህርት ቤት እንዲጀመር ከማድረግም አንጻር ትልልቅ ስራዎችን የሙዚቃ ኢንዱስትሪውን በህትመትም በማስተዋወቅ ትልቅ አሻራ ጥለው ያለፉ ማህበረሰቦች ናቸው ተብሎ ይታመናል። በአዲስ አበባ ውስጥ በተለይም በዚህ በኡራኤል አካባቢ ሰፊ ማህበረሰብ ሰፍሮ የተለያየ የንግድ ስራዎችን ሲሰሩ እንደነበርና አዲስ አበባ ባሻገር ሐረርም የተወሰነ ጊዜ የኖሩበት ሁኔታ ነበረ። አርመኖች ከአዲስ አበባም የንግድ እንቅስቃሴያቸውን የግንባታ ጥበባቸውን እያስፋፉ እንደ አንድ ኮሚኒቲ ደብረዘይት ላይ እንደሰፈሩ መረጃዎች ያሳያሉ። አርመኖች ወደ ድሬዳዋ የመጡት በተለይ ያው በታሪክ የቱርክ ጎረቤት ናቸው። በወቅቱ ከቱርክ ጋር በነበራቸው ግጭት ከሀገራቸው ተፈናቅለው ነው የመጡት። እንደመጡ መጀመሪያ ያረፉት ሐረር ነበረ። ከሐረር ነው ነቅለው መጥተው ድሬዳዋ ላይ ያረፉት ማለት ነው።
የአንደኛው ዓለም ጦርነትን ተከትሎ ቀዳማዊ ኃይለ ሥላሴ ያኔ አልጋ ወራሽ ራስ ተፈሪ መኮንን ከኢየሩሳሌም ወደ ኢትዮጵያ መጥቷቸው 40 ወላጅ አልባ አርመን ሕጻናት ታሪክም በብዙዎች ጎልቶ የሚታወቅ ነው።
When Menelik, Emperor Menelik came to power, he invited Armenians.
ንጉስ ምኒልክ ለስልጣን ከበቁ በኋላ አርመኖች ወደ ኢትዮጵያ እንዲመጡ ጋብዘዋል። አርመኖችም እንደ ታማኝ የሀገሪቱ ዜጎች ሁሉ ጥሪውን በመቀበል ሀገሪቱን ለማዘመን የድርሻቸውን አበርክተዋል። አዳዲስ ዘመነኛ ማሽኖችን ወደዚህ ሀገር አምጥተዋል። እውቀታቸውንና ተሰጧቸውን ይዘው ወደዚህ መጥተዋል። አርመናውያን በዚህ ሀገር ውስጥ ትኩረትን ያገኘ ስፍራ አላቸው። አብዛኞቹ ከቱርክ የዘር ማጥፋት ጥቃት ሸሽተው ወደዚህ ከመጡ ሰዎች የሚወለዱ ናቸው። የአውሮፓ ትምህርት እውቀትና ተሰጦ አላቸው። ምኒልክ ታማኝ ዜጋ ያደረጓቸውን አርመናውያን እውቀታቸውን ኢትዮጵያ ከአውሮፓና ምዕራብ ሀገራት ጋር ያላትን ግንኙነት ለማጠናከር አውለውታል። ስለሆነም አርመናውያን ለዚች ሀገር ዘመናዊነት በእጅጉ አስተዋጽኦ ነበራቸው።
Ethiopians with strong ties with Europe and Western world.
ሌሎች አርመኖችም ኢትዮጵያ ውስጥ በልዩ ልዩ መስኮች አሻራቸው እንዳሳረፉ ነው የባህልና ቅርስ ባለሙያው አቶ ገበየው የሚያስረዱት።
እነኚህ ከአርመን የመጡ ኮሚኒቲዎች ይሄ ከመሆኑ በፊት ድሬዳዋ እንደተመሰረተች በአጭር ጊዜ ውስጥ ባቡሩ እዚህ በቆየበት ጊዜ ወደ አዲስ አበባ ግንባታ ከመጀመሩ በፊትና መንገድም ከመጀመሩ በፊት የአርመኖች ትልቁ አሻራ ከድሬዳዋ ግብአቱን ከውጪ የሚመጡ ግብአቶችን በዜላ በኩል በጅቡቲ በኩል የሚመጡትን ግብአቶች በበሬ የሚጎተቱ ጋሪዎችን ከራሻ አምጥተው በበሬ የሚገተቱ ጋሪዎችን አምጥተው ከዚህ እስከ አዲስ አበባ ያጓጉዙ ነበር። ቴሪ ታዚክስታን የሚባል ትሪኪዛን የሚባል የአርመን ዜጋ ነው ይሄንን የትራንስፖርት ኢንዱስትሪ ወደ ሀገራችን ያመጣው። እንግዲህ በወቅቱ ትለልቅ የአይረን ሺቶችን ወደ መሃል ሀገር ቤተ መንግስቱ ሲገነባ የአባይ ድልድይ ሲገነባ በነኚህ በበሬ የሚጎተቱ ጋሪዎች ናቸው ትልቁን ትራንስፖርት ከዚህ ወደ አዲስ አበባ ሲያጓጉዙ የነበረው። በተመሳሳይ የሲጋራ ፋብሪካ ሲጋራ በዚህ ንጉስ የሚባል በድሬዳዋ ሲጋራን እያተሙ ለአካባቢው ለምስራቅ ኢትዮጵያም ለመሃል ሀገርም በማቅረብ በኢንዱስትሪ በንግድ እንቅስቃሴ ውስጥም ትልቅ አሻራ ጥለው ያረፉ ናቸው።
በአለም ላይ አሉ ተብለው ከሚገመቱት 11 ሚሊዮን አርመኖች 3 ሚሊዮኑ ብቻ ናቸው በአርሜኒያ የሚኖሩት። ቀሪዎቹ በተለያዩ ክፍለ ዓለማት ተበታትነው ይኖራሉ። አርመኖች በዋናነት ከአርሜኒያ በጅምላ ተፈናቅለው ሌላ ቦታ የሰፈሩት መጀመሪያ ላይ በሮማንና ቤዛንታይን አገዛዝ ወቅቶች ነበር። ቀጥሎ በመካከለኛው ዘመን ሙስሊም አምልኮች ወደ አካባቢው ሲስፋፉ ጥቃት በመሸሽ በርካታ አርመኖች አካባቢያቸውን ትተው ወደ ተለያዩ ሀገራት የተበታተኑ ሲሆን ለሶስተኛ ጊዜ በጅምላ ሀገራቸውን ትተው የተበታተኑት ደግሞ በአንደኛው የዓለም ጦርነት ወቅት የኦቶማን ቱርክ ጭፍጨፋ በመሸሽ ነበር። ከሶስቱ የጅምላ ስደቶች በሁለቱ ጅምላ ስደቶች አነስተኛ ቁጥር ያላቸው አርመኖች ወደ ኢትዮጵያ መጥተዋል። የማምልኮቹን ጥቃት በመሸሽ ወደ ወሎ ሀይቅና ሰሜን ሸዋ አርማንያ የሄዱበት እንዲሁም በአንደኛው የዓለም ጦርነት ማግስት አርባዎቹ ልጆችና ሌሎች አርመኖች በኢትዮጵያ ስልጣኔ ጉልህ ሚና የተጫወቱበት ዘመን ላይ በቀዳማዊ ኃይለ ሥላሴ ዘመን እስከ 2800 ይደርሱ እንደነበር ከሚገመቱት አርመኖች መካከል ነርሲስ ናልባንዲያን በኢትዮጵያ የመጀመሪያውን ዘመናዊ ሙዚቃ ባንድ በማቋቋምና በዮፍታሄ ንጉሴ የተደረሰውን የመጀመሪያውን የኢትዮጵያ ሕዝብ መዝሙር ዜማ በመስራትና በማቀናበር ከሌሎች ጎልተው ይታወቃሉ። ታዋቂው ሰዓሊ እስክንድር ቦጎሲያንም ምንጩ ከአርሜኒያን እንደሆነ ነው የሀገሪቱ አምባሳደር የሚናገሩት።
Many of you probably know the history about 40 orphans, Arba Lijoj.
ብዙዎቻችሁ አርባውን ወላጆቻቸውን ያጡ የአርመን ሕፃናትን ታሪክ የምታውቁ ይመስለኛል። ቀዳማዊ ኃይለ ሥላሴ ኢየሩሳሌምን በሚጎበኙ ጊዜ ከቱርክ የዘር ማጥፋት ጭፍጨፋ የተረፉ አርባ ወላጆቻቸውን የተነጠቁ ሕፃናትን ያሉ ከብራስ በሚሰሩ መሳሪያዎች ሙዚቃ ሲጫወቱ አይተው በመደመማቸው እንክብካቤ ሊያደርጉላቸው ሊያሳድጓቸው ወሰኑ። ወደ ኢትዮጵያ ከመምጣት አልፈው አሳዳጊዎቻቸው ሆነዋል። 40 ህጻናት ወደ ኢትዮጵያ ከመጡ በኋላ የዘመናዊ ኢትዮጵያ ሙዚቃ መሰረቶች ሆነዋል። እነዚህ ልጆችና ታላቃቸው የነበሩት ኮርቢያክ ናልባንዲያን ደርግ እስኪመጣ ድረስ ሀገሪቱ ተጠቀምበት የነበረውን ብሔራዊ መዝሙር ከማቀናበር ጀምረው በርካታ ሙዚቃዎችን ለኢትዮጵያ አበርክተዋል። በነገራችን ላይ እነዚህ ልጆች የአፍሪካ አንድነት ድርጅት የሚባለውን ተቋም መዝሙርም ሰርተዋል። ነርሲስ ናቸው ቅብሩን የሰሩት።
Wrote many music for Ethiopia, including the anthem of Ethiopia, which was the anthem of this country till Derg came to power.
ኢትዮጵያ ሁለት የአርመን አብያተ ክርስቲያናት ያሉ ሲሆን እነሱም አዲስ አበባ ከተማ የሚገኘው የቅዱስ ጊዮርጊስ ቤተክርስቲያንና በድሬዳዋ ከተማ የሚገኘው የቅዱስ ሚናስ ቤተክርስቲያን ናቸው። በአሁኑ ሰዓት ምእመን የሌለው የድሬዳው የቅዱስ ሚናስ ቤተክርስቲያን በአስተዳደሩ ባህልና ቱሪዝም ጽሕፈት ቤት ጥበቃና እንክብካቤ እየተደረገለት ይገኛል። በቀጣይም ቤተክርስቲያኑ ወደ ሙዚየምነት ለመቀየር እቅድ እንዳለ ነው የባህልና ቱሪዝም ጽሕፈት ቤት ኃላፊው አቶ ሚካኤል እንዳለ የሚናገሩት።
ምን ቸርችን የድሬዳዋ ባህልና ቱሪዝም ጽሕፈት ቤት ጥበቃ እያደረገለት እስካሁን ድረስ የተለያዩ እንደዚህ ዛሬ አምባሳደሩ እንደመጡት ሁሉ ሌሎች የአርመን ዜጎችም ወደ ከተማችን ሲመጡ እንዲጎበኙት እየተደረገና አንዱ የቱሪስት መዳረሻ ቦታ ነው። በቀጣይም እንግዲህ ይህንን የቱሪስት መዳረሻ ቦታ በማልማትና የተለያዩ ፕሮጀክቶችን አብሮ ለመስራት መነሻ የሚሆኑ ውይይቶችን ዛሬ አድርገናል። እንግዲህ ቀጣይ ውይይቶቹ ወደ ሰነድ ሲቀየሩ ወደ መሬት ሊውሉ ሲሉ ደግሞ በተመሳሳይ ለሕዝብና ለሌሎች አካላቶችም ይፋ የምናደርጋቸው ነው። እንግዲህ
በአሁኑ ሰዓት በኢትዮጵያ ኤምባሲዋን ለመክፈት ዝግጅት ላይ ያለችው አርሜኒያ በተልእኮ ጉዳይ ፈጻሚነት የሾመቻቸው አርተም አዝናዋሪያን የኢትዮጵያና የአርሜኒያን ግንኙነት በባህልና ቅርስ ብቻ ሳይሆን በሕዝብ ለሕዝብና በኢኮኖሚ ለማስተሳሰር ያስባሉ። ከአዲስ አበባ ቀጥሎ በርካታ የአርመን ማህበረሰብ ቢኖርባት የነበረችው ድሬዳዋን በመጎብኘታቸውም ደስተኛ ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ የሚቀርብ ልዩ የወጣቶች መሰናዶም ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ መሰናዶ እንሻገር። በመላ ኢትዮጵያ በፈጠራ ስራዎቻቸው ራሳቸውን እንዲሁም የሚኖሩበትን ማህበረሰብ በመደገፍ ላይ ያሉ ወጣቶች በርካቶች ናቸው። በእኛ መርሃ ግብር እየጋበዝን ያስተዋውቅናቸው ወጣቶች አይዘነጉም። ስለታረቀ የሽፈራው ዮናታን ዘብዴውስ በክፍል አንድ መሰናዶ በጥቂቱ ብሎናል። ታረቀኝ በፈጠራ ስራዎቹ በዙሪያው የሚያቸውን ችግሮች ለመፍታት ጥረት እያደረገ ያለ ወጣት ነው። ተከታዩን እንሆ።
በቀደመው የክፍል አንድ መሰናዷችን ስለፈጠሯቸው ከአስር በላይ ቴክኖሎጂዎች ያወጋን የቴክኖሎጂና የፈጠራ ሰው ወጣት ታረቀኝ ሽፈራው በክፍል ሁለት ከራሱ ልምድ በመነሳት ወጣቶች እንዴት የፈጠራ ሰው መሆን እንደሚችሉ ተናግሯል።
አዎ፣ አንደኛ ያው የፈጠራ እንትኑ መሰጠትን ይጠይቃል፣ ማወቅን በጣም ጉጉትን ይጠይቃል። ወደ ፈጠራው ስለመግባት ማለት ችላ ያለ ማለት ተስፋ ያለ መቁረጥ ማለት ነው። ያ ነገር በውስጤ ነበር፣ ምክንያቱም ያደኩበት አካባቢ ስቴት ፋርም ውስጥ ነው፣ እርሻ ልማት ነው እና ሜካናይዝድ የሆኑ ማሽነሪዎች ምናምን ናቸው እርሻ ልማት ውስጥ የሰብል የሚሰበስቡ እና እዛ ውስጥ የሹፌር ቤተሰብ እንደመሆኑ ይመጣል። ከትምህርቴ እስከ ሰኔ ባለው ትምህርት ውጭ ሐምሌና ነሐሴን ገራጅ ውስጥ ብዙ ጊዜ አዘወትራለሁ። የገራጅ ስራ ሳይሆን እንደ ረዳቱ እኛ አገለግል ነበር እና በዛም ነው ወደ ጀነራል ሜካኒክስ የገባሁት። ከዛ በማየት ነገሮችን ችግር ያለው እንዳልኩ ስቴት ፋርም ውስጥ እርሻ ልማት ውስጥ ያለው ሰብል መሰብሰቢያው ኮምፓይነር የሚባል ትልቅ ማሽነሪ አለ። እሱን መግዛት በጣም ይቸገራሉ ማህበረሰቡ፣ ለመውቂያ ማለት ነው ኮምፓይነር። ያ ነገር ችግሩን ሳይ ፕሮብሌሙን ሳይ ኢሚዲየትሊ በቃ ለምንድን ነው ችን ነገር አልሰራም የሚል የመጀመሪያ ጊዜ እንደ ቀልድ ሞከርኳትና ፈንክሽናል ሆኖ ኢቭን ግራጌ ዞንን ወክዬ ወልቂጤ ከተማ እስከ ድሬዳዋ የከተሞች ፎረም ድረስ ሄጄ ተወዳድሬ ከተማውንም ፕሮጀክቴንም አስተዋወቅኩኝ ማለት ነው። ሁሉ ይሄ የዚህ መነሻ ኢንተረስቴ ምንድን ነው? ችግር ነው፣ ችግሮችን በማየት ነው። ምክንያቱም ሙያዊ ትምህርት ተምሬያለሁ። ብዙ ጊዜ ኢንተርኔት ላይ ነው ጊዜን ማጠፋው። በጣም ሰርች አደርጋለሁ እንዳልኩ ነው። አሁን ቅድም ኮሮና ደግሞ በአራተኛው ቀን ነው የእጅ መታጠቢያ ነው የሰራሁት ቻይና ላይ ያየሁት። ከዛ በኋላ ለምን ይሄን አልሰራም በሚል ያው አንዳንዴ ጸጋም ነው መሰጠትም ይጠይቃል። በዛ የተነሳ ነው ወደዚህ ፈጠራ ውስጥ የገባሁት ማለት ነው።
ታረቀኝ በብዙዎች ዘንድ በተለይም እሱ እንደሚለው የኢትዮጵያ ወጣቶች ጥቅሙን እምብዛም አልተረዱትም ስለሚለው የብየዳ ቴክኖሎጂ አጫውተውናል። በኢትዮጵያ ዓለም አቀፍ እውቅና ያላቸውን በያጆች ለማፍራት ስልጠና እየሰጡ መሆናቸውን ከአሰልጣኞቹም ውስጥ አንዱ መሆኑን ገልጧል። ወጣት ታረቀኝ
ኢንዱስትሪ ፓርኮችን ያቸው ሙሉ ተገጣጣሚ ቤት ነው። ተገጣጣሚ ቤቶች በ18 ወር ነው ውል የሚገቡት ኢትዮጵያ ውስጥ መጥተው ማለት ነው። ያ ምንድነው ሙሉ ነገሩ ተበይዶ አልቆ እዚህ ለገጠማ ስራ ብቻ ነው የሚመጡት ማለት ነው። መኪና ላይ ሂድ፣ ባቡር ላይ ሂድ፣ አሁን ባቡር ዝርጋታ ላይ ኤቭሪ እንትኑ ዌልዲንግ ነው፣ ተርማይት ነው። ተርሚት ዌልዲንግ ወይም ሰመርጅድ የሚባል ዌልዲንግ አለ። የብየዳ አይነት ባቡር ስራ እንዳለ መኪና ብትለው ብየዳ ሌለ ኤርፕሌን ብትለው ኮንቴይነሮች ራሷን ተጭነው የሚመጡት እንዳለ የመኪና ስትራክቸራል ቦዲዎች እንዳለ በዌልዲንግ ነው የሚሰሩት። እና አሁን ላይ እዚህ ተቋም ውስጥ ለ11 ዙር ስልጠና ተሰጥቷል። ለ20 ሰልጣኝ ማለት ነው። ይሄ እንደ አገር አቀፍ እቅድ ተይዟል። 2000 በያጆችን የማፍራት በአይሶ ስታንዳርድ ማለት ነው። ማህበር አቋቁመን አሁን ዌብሳይት ላይ አስመዝግበናል። IIW የሚባል አለ፣ ኢንተርናሽናል ኢንስቲትዩት ኦፍ ዌልዲንግ። እዛ ላይ ካስመዘገብ ነው እኛም ወደ ውጭ እየሄድን ብየዳውን በየአውሮፓ በየአፍሪካ ሀገር እየሰራን ለሀገራችን ገቢ እናገኛለን። የኢትዮጵያን በያጅ ማህበር የሚለውንም እናሳድጋለን ማለት ነው።
ለብየዳ ቴክኖሎጂ የተሰጠውን ግምት ተናግሯል።
አጋጣሚ ሆኖ አሁን የብየዳ ማሰልጠኛ ኢንስቲትዩት ነው ያለ ነው። አሁን ዌልዲንግ ይባላል በሳይንስ ብየዳ ሁለት ነገሮችን የምታያይዝበት ነው። ሁለት ነገሮችን ጆይን የምታደርግበት ነው። ብዙ አይነት ሳይንሳዊ ሜካኒዝም አለው። አገራችን ላይ ግን ይህ የብየዳ ቴክኖሎጂ በጣም እንደ ትንሽ ስራ ተደርጎ እንደ ባህሪያ ስራ አድርገው ነው የሚያዩት። ትቆሽሻለ፣ እሳት አለው፣ ብየዳ ነው፣ አይን ያጠፋል የሚል እስፔሻሊ ሴቶች አካባቢ በጣም ይፈሩታል። አገራችን ላይ ያለው የብየዳ ቴክኖሎጂ በጣም ሌስ ነው። ይገርማል። እኛን ካሰለጠነው ኤስልቪ ማንሃይም የሚባል ፍራንክፈርት ውስጥ የሚገኝ አንድ ዌልዲንግ ድርጅት ውስጥ አሜሪካን ዌልዲንግ ሶሳይቲ የሚባል አለ፣ ጀርመን ዌልዲንግ ሶሳይቲ የሚባል አለ። የአሜሪካና የጀርመን የብየዳ ማህበራት ማለት ነው አባል። ኢትዮጵያና ግብጽ የጀርመን የብየዳ አባል ሀገር ነች። እና ያ ተቋም 350 ጀርመን ውስጥ የዌልዲንግ ቴክኖሎጂ አለ። ይገርማል። 350 የብየዳ ማሰልጠኛ ኮሌጅ አለ። አሁን እኛ ጋር ብዙ ጊዜ ሃየር ኤዱኬሽን ነው አይደል የሚታየው፣ እንደ ከፍተኛ ውጤት አንተ የምትገባው ሃየር ኤዱኬሽን ነው። እነሱ ጋር ግን ስትገባ ዌልዲንግ ኢንስቲትዩት ነው ተመርቀ የምትገባ። ምክንያቱም ምንድነው አገራቸው አንደኛ በጣም ቴክኖሎጂ ስላለ ተመርቀ ቁጭ አትልም፣ ኢሚዲየትሊ ስለምትፈለግ ነው የምትገባው። እና አሁን ላይ ይሄ ስልጠና ከወሰድን በኋላ አገሪቱ ላይ መነቃቃት ፈጥሯል። የብየዳ ቴክኖሎጂ በጣም ትልቅ አቅም ያለው ነው።
በኢትዮጵያ የብየዳ ክህሎት ያላቸው ወጣቶች በዓለም አቀፍ ድርጅቶች እየተፈለጉ እንደሆነም ታረቀኝ አልሸሸገንም።
20 የሚሆን በያጆችን አንድ የጀርመን ድርጅት ጠይቆናል። የሚገርም አጋጣሚ ዛሬ ዶክመንቶችን እየተለዋወጥኩ ነው ያለሁት እና ሀያጀር በያጆችን ጠይቆናል። ወደ ውጭ ወስዶ ሊያሰራን ማለት ነው። ይገርም ትላንት ነው እንደውም ይሄ ሌተር እንዳጋጣሚ የመጣለን። ግን እኛ አሁን ሰላሳችን እስክንቀን ድረስ መጀመሪያ ስንጀምረው 102 ነበር እድሉ ሲመቻች ማለት ነው። እንዳልኩ ሰዓት አለው በጣም በጣም ድካም አለው እና ተስፋም ይቆርጣል ይንጠባጠብም አለ። እንደገና ጀርመኖቹ ደግሞ በጣም ስትሪክት ናቸው በፈተና ይጥሉዋል ምን ይያሉ። ከመቶ ወደ 60 ከ60 ወደ 30 ደርሰን አሁን 30 እንግዲህ በ9ኙም ክልል ላይ ነው የተበተን ነው።
መንግስታውና መንግስታው ባልሆኑ ድርጅቶች ድጋፍ ደረግላቸዋል ተብሎ ተጠየቀው ታረቀኝ።
አሁን ላይ ማህበሩን ለማቋቋም አንደኛው ጀርመን ራሱ ነው አሰልጥኖ ከሱ ድርጅት እንድንወጣ አንደኛ ጂአይዜድ ስፖንሰር አለን ጀርመን KfW በተወሰነ መልኩ የባንክ ኦፍ ጀርመኒ ነው እሱ ረዳናል። እንደገና የፌደራል ቴክኒክና ማይ ኢንስቲትዩት አለ TI የሚባል አለ እንደ ምስረታ ቀን ያው አግዞናል የተወሰነ ሰፖርት አለ ነው በእነሱ ነው ስፖንሰሮችን ያገኘነው። ሌላው ደግሞ በራሳችን መዋጮ ነው የሚሆነው። አንድ ኦንላይን ውስጥ ከገባን ደግሞ ያው በመናገኘው ኢንካም አንጻር ያው እናሳድጋለን ማለት ነው።
የኢትዮጵያ ወጣቶች ትኩረት አልተሰጠውም በሚለው የቴክኒክና ሙያ ኮሌጆች ትምህርታቸውን እንዲከታተሉና በውስጣቸው ያለውን የፈጠራ ክህሎት እንዲያዳብሩ መክሯቸዋል።
አሁን እኔ ለወጣቶች የምመክረው ነገር ምክንያቱም አልደርስም የሚባል ነገር የለም አልደርስም ተስፋ ያለ መቁረጥ ማለት ነው። ምክንያቱም እኔ አሁን አንዳንዴ እኔ አሁን ሃየር ኤዱኬሽን ላይ ይሄ የራሴ ፊሊንግ ነው 12ኛ ክፍል ተመርቆ ሰው ሲወጣ ዩኒቨርሲቲ ጆይን ያደርግ መልካም ነው። ግን ብዙ ጊዜ ይሄ ቴክኖሎጂ ኮሌጆች ለምሳሌ ቴክኒክና ሙያ ኢንስቲትዩትን በቃ እንደመጨረሻ አማራጭ ነው ኢንስቲትዩት። ዩኒቨርሲቲ ካልገባን በቃ ኮሌጅ ይቀበለናል ኮሌጅ እንገባለን የሚል ነገር አዝማሚ ያለ እንደ ተስፋ መቁረጭ አይነት እንደ ስብስብ ነበር የሚቆጠሩት ይገርማልና ትልቁ ነገር ሳይንስ ነው እዛ ያለው ሙያ ነው። ምክንያቱም ሙያዊ ትምህርት ነው የምትማረው ተመረቀ ብትወጣ አንድ ቀን ስራ ፈታ።
በግል ድርጅቱ 3 ወጣቶችን ቀጥሮ እንደሚያሰራ ተናግረው ታረቀኝ እዚህ ደረስኩት ተስፋ ባለ መቁረጥና ያለ መታከት በመስራት ነው ብሏል። አዲስ የፈጠራ ስራዎችንም በቅርቡ ይዤ እመጣለሁኝ ሲልም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንና መሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። አብራችሁን ስለሆናችሁ በእጅጉና መሰግናለን። አሁን ደግሞ ወደ ሌሎች ዓለም አቀፍ ጉዳዮች እናመራለን። በዓለም ዙሪያ ወጣቶች ስለራሳቸው መልክና ቁመና በራስ መተማመን እንዲያዳብሩ መገናኛ ብዙሃን በመጽሔቶች ላይ ወጣቶችን በተለይም ሴቶችን ወክለው የሚታዩ ሞዴሎችን ሰዎችን በተፈጥሮ ከሚኖራቸው ቁመና እጅግ የራቁ በመሆናቸው ይወቀሳሉ። ይህንን ችግር ለመቅረፍ ዊስፔክ የተሰኘ አንድ ተቋም ሁሉንም አይነት ሰው የሚወክል የሞዴሊንግ እንቅስቃሴ ጀምሯል። ስመኝሽ የቆየ የካሪና ሀብዛርድን ዘገባ እንደሚከተለው ታቀርበዋለች።
ባለፉት ጥቂት 10 ዓመታት ውስጥ በሞዴሊንግ ሙያ ውስጥ የሚሰማሩ ሰዎች አይነት እየሰፋ ሄዶ በእድሜ በዘርና በመጠን የተለያዩ ሰዎችን ማካተት ጀምሯል። ሆኖም ዊስፒክ የተሰኘው የሞዴሊንግ ኤጀንሲ መስራች የሆነችው ብሪያና ማሪያ ድርጅቶች ይህን ልዩነት በአግባቡ እየተጠቀሙበት አይደለም ትላለች። ለዛም ነው ማሪያ በ2004 ዓመተ ምህረት የራሷን ድርጅት የከፈተችው።
When I started WeSpeak,
WeSpeak የተሰኘውን ድርጅት ስከፍት የእድሜ እኩያዬ የምትሆን ሴት የሰጠችኝን ምላሽ በተለየ ሁኔታ አስታውሳለሁ። ይሄ የሚሆን ነገር አይደለም ነበር ያለችኝ። የሰበሰብሻቸው የቦርድ አባላት የተሰባጠሩ ናቸው። ከፍ ያለ የሰውነት መጠን ላላቸው ሰዎች የሚሰራ ነው። እንደሱ አይነት ድርጅቶች ደግሞ አሉ አለችኝ። እኔ ግን ዝም ብዬ ስራዬን ቀጠልኩ። ይሄ የሰውነታቸው መጠን ከፍ ላለ ሰዎች ተብሎ የተከፈተ ድርጅት አይደለም። ይሄ ሁላችንም ተሰባስበን እራሳችንን የምናከብርበት ነው።
ዛሬ ማሪያ የተለያየ የሰውነት መጠን፣ ቁመት፣ ጾታና ዘር ካላቸው 130 ሞዴሎች ጋር ትሰራለች። በድርጅቱ ዳውን ሲንድረም የተሰኘ የአይምሮ ጤና መጓደል ወይም የተለያየ የቆዳ ችግር ያለባቸው ሞዴሎች ያሉ ሲሆን ሁሉም ራሳቸውን በመጽሔቶች ሽፋን ላይ በማስታወቂያዎችና በፋሽን ማሳያ መድረኮች ላይ ማግኘት ችለዋል። ስለ እኩልነትና በሰውነት ዙሪያ ሊኖሩ ስለሚገባቸው አውንታዊ አስተሳሰቦችም መልእክት ያስተላልፋሉ። በዩናይትድ ስቴትስ ዋሽንግተን ዲሲ ከተማ ውስጥ የምትኖረው ሞዴል ዳንኤል ሳውተር በፋሽኑ ኢንዱስትሪ ውስጥ ልዩነትን ማክበር የሚገባበት ጊዜ ነው ትላለች።
having more diverse models
በቁመት በመጠን በአይነት በጾታ በዘር ሁሉን ያካተተ ልዩነት ደስ ይላል ይህ ከዚህ በፊት ሆኖ በማያውቁ ሁኔታ እያደገ ነው
ሳውተር እንደምትለው በተለይ የማህበራዊ ትስስር መድረኮች ለማስተዋወቂያ የሚሆኑ አዳዲስ ሞዴሎችን ለማግኘት ትልቅ ሚና አላቸው በ2006 ዓመተ ምህረት ዋሽንግተን ዲሲ የሚገኘውን የሞዴሊንግ ኤጀንሲ እንድትቀላቀልና ሞያዋን እንድታጎለብት ይረዳት የኢንስታግራም ማህበራዊ ትስስር ገጿ መሆኑንም ትናገራለች በሌላ በኩል ግን የተለመደውን የሞዴልነት መስፈርት አሟልተው የሚሰሩ ሞዴሎች ከትክክለኛ ሁኔታ የራቀ ወይም ሊሆን የማይችል ተስፋን የመፍጠር ቅሬታ እንደሚቀርብባቸው ይናገራሉ ከነዚህ አንዷ በመዕራብ ዓለም ዕውቅና ያተረፈችው ራሽያዊ ሞዴል ቪላድ ሮስላያኮቫ ናት
አዲስ የሆነ ልዩነት እየተፈጠረ ነው እኔ እንደራሴ ሆኜ ነው የተፈጠርኩት አሁን ደግሞ ሰዎች ለራሳቸው ሰውነት ጥሩ ስሜት እንዳይሰማቸው በማድረግ ቅሬታ ይቀርብብኛል ስለዚህ እኔን በመሆኔ ጥፋተኛ ነኝ ማለት ነው በርግጥ ሁሉን ያማከለ ነገር እንዲሆን ፈልጋለሁ ግን ይሄ በጣም የተወሳሰበና ውስጡ ብዙ ነገሮችን የያዘ ነው
አንዳንዶች ለዚህ እንደምሳሌ የሚገልጹት የውስጥ ልብሶችን በማምረት የሚታወቀው ቪክቶሪያ ሴክሬት የተሰኘው ታዋቂ ድርጅት ኤንጅልስ በመባል ከሚታወቁት የረጅም ጊዜ ሞዴሎች ጋር መስራት ማቆሙ ነው።
የበለጠ አካታች እንዲሆኑ ማድረግ ይችሉ ነበር። መርሃ ግብሩን እንዳይቋረጥ ማድረግም ይችሉ ነበር። ቪክቶሪያ ሴክሬት ሁሌም አማላይ ነገሮችን ይጠቀማል። ለምን ሁሉም ሰው አማላይ መሆን አይችልም? ለምሳሌ የሪሃና ምርት የሆነውን ፌንቲንን ተመልከቺ። ከሁሉም የሰውነት መጠንና ጾታዎች ጋር ጥሩ ስራዎችን ሰርተዋል።
የቪክቶሪያ ሴክሬት ሞዴሎች ከፊልም ተዋናይት ፕሪያንካ ቾፕራ እስከ እግር ኳስ ተጫዋች ሜጋን ሪፕኖ ድረስ ያካትታል።
በሞዴሎች ማንነት ላይ የበለጠ ትኩረት መደረጉ ደስ ይለኛል። አሁን ስለ ቁንጅና ብቻ አይደለም አሁን ሰዎች ስለ ሞዴሏ ማንነትም ማወቅ ይፈልጋሉ ያ በጣም ደስ የሚል ነገር ነው
ጊዜው ሲቀየር የፋሽን ኢንዱስትሪውም አብሮ እየተቀየረ ነው
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ አብራችሁን ስለሆናችሁ በእጅጉና አመሰግናለን በነገራችን ላይ አድማጮቻችን እንዲሁም ተመልካቾቻችን ከራዲዮ ስርጭታችን በተጨማሪ በቴሌቪዥን መስኮትም ብቅ ብለናል በማህበራዊ መገናኛዎች ላይ የምንገኛለን አስተያየታችሁን እንድታደርሱን ይሁን አሁን የዕለቱን ግሩም ሙዚቃ የምንሰማበት ሰዓት ላይ ደርሰናል ኢሳያስ ታምራትን በጥቂቱ ሰምተን እንመለሳለን
የልብ አድባራሻ አንቺ መንገድ ሄጂ ይልያለን ባታነ
አብራችሁን ስላመሻችሁ በእጅጉና አመሰግናለን በመስተንግዶ ሀብታሙ ስዩም በድምጽና ምስል ምህንድስናው ደግሞ ንጉሱ ታምሬ እስካሁን ድረስ አብረናችሁ ነበርን የነገ ሰው ይበለን መልካም ምሽት ያሰልፈኝ አንቺ ከጋ